ሰላም እንደምናመሻችሁ የጋቢና ቪአድ ማጮች የዕለተ ሐሙስ የካቲት 3 2014 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ዛሬም እንደለመደው ወጣቶችን የሚመለከቱ አዝናኝና አስተማሪ ፕሮግራሞችን አሰናድተናል። ከነዚህ መካከል
ወጭ ላይ በጣም ስራ እየበዛ ነው እየተባለ ነው። ዲናም ደግሞ ወጣቶችም እየበዙም እየተባለ ነው። የሴቶች ጥቃት ላይ ማለት ነው። ይሄ ምንድነው? የድሮም አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ወጭ ላይ በጣም ስራ እየበዛ ነው።
የሰማችኋቸው የስነ ልቦና ባለሙያ የሆኑትን ወይዘሮ ዛሃራ ለገሰን ነው። ሚዲያን በመጠቀም በሴቶች ላይ የሚደርሱ ጾታዊ ጥቃቶች ላይ ግንዛቤ ለማስጨበጥ የሚደረግ እንቅስቃሴን የሚያስቃኝ አንድ ዘገባ ይኖረናል። አብራችሁ ካመሻችሁ ሌሎች ጥንቅሮችም አሉን። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ኤልያስ አስማረና ሌሎችም ፕሮግራሙን ካሰናዱ የአሜሪካ ድምጽ ባልደረቦች ጋር በመሆን አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥና ከውጭ ላጠናከርናቸው ዜናዎች ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል? የዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ኢትዮጵያን አስመልክቶ ረቂቅ ሕግ አጸደቀ። የኒው ጀርዚ ክፍለ ግዛት የዴሞክራቲክ ፓርቲ ተወካይ ቶም ማሊኖስኪ እና የካሊፎርኒያ ክፍለ ግዛት የሪፐብሊካን ተወካይ ያንግ ኪም በጋራ አርቅቀው በዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ትላንት ረቡዕ ጥር 2 2014 ዓ.ም ያጸደቁት ሕግ በኢትዮጵያ እየተካሄደ ላለው የእርስ በርስ ጦርነት ማብቂያ ለማበጀት አስተዳደሩ ተጨማሪ እርምጃዎችን እንዲወስዱ ጠይቋል። በኮሚቴው ሰብሳቢ በዴሞክራቲክ ፓርቲ አባል ግሪጎሪ ሚክስ እና በኮሚቴው የሪፐብሊካን ከፍተኛ አባል ማይክል ማኮል የተደገፈውን የኢትዮጵያን የመረጋጋት የሰላምና የዴሞክራሲ ሕግ የሚል ስያሜ የተሰጠው ረቂቅ ግቱን በማባባስ ላይ ባሉ ባላቸው አካላት ላይ ማዕቀብ እንዲጣል ያዛል። በተጨማሪም የሰብአዊና የሰብአዊ መብት ሁኔታዎች እስኪሟሉ ድረስም ለኢትዮጵያ መንግስት የሚሰጠው የጸጥታና የገንዘብ ድጋፍ እንዲቋረጥ ይጠይቃል። በኢትዮጵያ እየተካሄደ የሚገኘውና ለ15 ወራት የዘለቀው ጦርነት በሲቪሎች ላይ እጅግ የከፋ ጉዳት አድርሷል የሚለው የኮሚቴው መግለጫ የተባበሩት መንግስታት ድርጅት ያጠናቀረው ሪፖርት የጦር ወንጀሎች፣ በስብና ላይ የሚፈጸሙ ወንጀሎችንና እንዲሁም ከዘር ማጥፋት ሊቆጠር የሚችሉ ወንጀሎች ጭምር ተፈጽመው ሊሆን እንደሚችል ዘግቧል ብሏል። ረቂቅ ህጉ ተፈጻሚነት እንዲኖረውም በቀጣይ በምክር ቤቱ መጽደቅ ይኖርበታል። ዩናይትድ ስቴትስ ለግብጽ የምትሰጠውን የጦር ድጋፍ መቀነሷን ካስታወቀች በኋላ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ጠንከር ያለ ውይይት ለማድረግ ካይሮ ገብተዋል። የፕሬዝዳንት ጆ ባይደን አስተዳደር በሰብአዊ መብት ጉዳዮች አያያዝ የተነሳ ለግብጽ ይሰጥ የነበረው የ130 ሚሊዮን ዶላር ወታደራዊ ድጋፍ ማስቀረቱን ይፋ ባደረገ ማግስት የዩናይትድ ስቴትስ ማዕከላዊ አዛዥና የሩቅ ምስራቅ ከፍተኛ ኃላፊ የሆኑት ጄኔራል መኬንዚ ወደ ግብጽ ተጉዘዋል። ግብጽ የስዊዝ ካናልን የምትቆጣጠርና የዩናይትድ ስቴትስ ጥብቅ አጋር ሆና የቆየች ሀገር ስትሆን አክቲቪስቶች እንደሚሉት በግብጽ የታሰሩ የፖለቲካ እስረኞችን ጨምሮ በሀገሪቱ እየደረሰ ያለው የሰብአዊ መብት ጥሰት ምክንያት የገንዘብ ድጋፉ መቀነሱ ተገልጿል። ጄኔራል መኬንዚ በሀገሪቱ እያፈሰስን ካሉት ሌሎች ገንዘቦች አንጻር ይሄ እንት ነገር ነው፣ ነገር ግን ምልክት ይሰጣል ያሉ ሲሆን አሁንም ቢሆን ከግብጾቹ ጋር በከባዱ አብረን እየሰራንና መሳሪያችንን እያጠናከርን ነው ብለዋል። ግብጽ ከዩናይትድ ስቴትስ ጋር የወታደራዊ ኃይል ትስስር ቢኖራትም እንደ አውሮፓውያን አቆጣጠር በ2013 ዓ.ም ፕሬዚዳንት ባራክ ኦባማ የፕሬዚዳንት ሙርሲን ከስልጣን መውረድን ተከትለው አንዳንድ መሳሪያ ድጋፎችን ያቆሙ ሲሆን ከዛን ጊዜ ጀምሮም ሀገሪቱ ከሩሲያ፣ ፈረንሳይ፣ ጀርመንና ጣሊያን መሳሪያዎችን እየገዛች እንደምትገኝ ስቶክሆልም የሰላምና ምርምር ተቋም አስታውቋል። ይሁንና ግብጽ ከሩሲያ የምትገዛቸውን መሳሪያዎችን በተመለከተ በዩናይትድ ስቴትስ ማዕቀብ ሊጣልባት እንደሚችልም ባለስልጣናት እየተናገሩ ይገኛሉ። የኮቪድ-19 ክትባት አቅርቦት ፍትሐዊነትን በተመለከተ አፍሪካ በቂ የሆነ ክትባት እየደረሳት እንዳልሆነ እየተነገረ ባለበት በአሁኑ ሰዓት በሴኔጋል ለዚህ መፍትሄ እንደሚሆን ተስፋ የተጣለበት የክትባት ማዕከል ስራ ሊጀምር ነው። ሴኔጋል ባዮንቴክና ሚርና የተሰኙትን ክትባቶች ከሚያመርቱት ኩባንያዎች ጋር ነው ስራዎቿን የጀመረችው። በተያያዘ ባለፈው ሳምንት የደቡብ አፍሪካ ሳይንቲስቶች ሞዴርና የተሰኘውን የኮቪድ-19 ክትባት አምሳያ በተሳካ ሁኔታ መስራታቸውን አስታውቀዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከሐሙስ ምሽት ቀሪ የጋቢና ቪ መሰናዶዎች ጋር ተቆዩ ዘንድ ወደ ስመኝሽ ቆየ እመልሳችኋለሁ።
ኤደንን ለዜናው አመሰግናለሁ። አድማጮች ፕሮግራማችንን ከመደበኛዎቹ የአጭር ሞገድ ሬዲዮ መገናኛዎች በተጨማሪ በኢትዮ ሳት ታገኙታላችሁ። በተጨማሪም በዌብሳይታችን እና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። በኮቪድ-19 የተነሳ በሴቶች ላይ የሚደርስ የቤት ውስጥ ጥቃት በከፍተኛ ሁኔታ መጨመሩን ተከትሎ በኢትዮጵያ አስክ ዛሃራ የተሰኘ በጾታዊ ጥቃት ግንዛቤ ማስጨበጫ ፕሮግራም በዩቲዩብ ላይ ተጀምሯል። በተመሳሳይ በናይጄሪያም በጾታዊ ጥቃት ላይ ያተኮሩ የሬዲዮ መሰናዶዎች ተጽዕኗቸው መጨመሩ እየተገለጸ ነው። በዚህ ዙሪያ ኤደን ገረመውና ቲሞቲ ኦቢዙ ያጠናከሩት ዘገባ ቀጥሎ ይቀርባል።
ኮቪድ-19 ከጤና በዘለለ በማህበራዊ ህይወትና በምጣኔ ሀብት ላይ ያሳደረው ጫና እጅግ ከፍተኛ ነው። እነዚህ ጫናዎች የእያንዳንዱን ሰው ቤት ያንኳኩ ሲሆን በተለይም ልጅ የማሳደግና ቤተሰብ የመምራት ሚና ባላቸው በሴቶች ላይ የተለያዩ የስነ ልቦና ጫና እንዳሳደሩ የአሜሪካ ድምጽ ከዚህ ቀደም በዚህ ዙሪያ ያነጋገራቸው የስነ ልቦና ባለሙያ እና አሰልጣኝ የአስክ ዛሃራ አምድና ዩቲዩብ ገጽ መስራች ዛሃራ ለገሰ ኮፍማን ይናገራሉ።
እነዚህ የአእምሮ በሽታዎች ላይ ላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆነው። እናቶች ላይ ምግብ የምትሰራው እሷ ናት፣ ቤቱ የምትጠርገው እሷ ናት፣ ልጆቹን የምታስተምረው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው፣ የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረ ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብሎ አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪን ያያል ማለት ነው። ያለው ጣና ውሳ ላይ ነው የሚሆኑ ሌሎችን ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል ከአምቦ ጋር ከተያያዘን ማለት ነው። የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላሉ። ትልቁ ፈተና ነው የቤተሰብ ምክንያቱም አራሳት አንድ ላይ ነው ያሉት፣ መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው፣ ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት።
የናይጄሪያው ዘጋቢያችን ቲሞቲ ኦቢዙም ታዲያ በናይጄሪያም የነበረው ነገር ተመሳሳይ ነው ይላል። ፋጢማ የተሰኘችውና በሌጎስ ልብስ በመስፋት የምትገኘው ሴት እውነተኛ ስሟን ለመናገር ባትፈቅድም የኮቪድ-19 ወረርሽኝ በበረታበት እንደ አውሮፓውያን አቆጣጠር በሚያዝያ 2020 ዓ.ም ሁለት መሳሪያ የታጠቁ ሰዎች ከጸሎት መርሃ ግብር ስትመለስ ምሽት ላይ እንዴት እንዳጠቋት ትናገራለች።
ጭንቅላቴ ላይ ጠመንጃ ደነው ነበር፣ በጉሮሮዬ ላይ ደግሞ ቢላ። ከዛ ወደ ህንጻው አስገብተው በየተራ ደፈሩኝ። እየደፈሩኝ በጩቤ ሲወጉኝ ነበር።
ፋጢማ ከዛ በኋላ የልብስ ስፌት ተምራ ራሷን ለመቻል እየጣረች ነው። ነገር ግን ደግሞ የደረሰባትንም ነገር በቀላሉ መዘንጋት አልሆነላትም። ሁሌም ቢሆን ሐሙስ ምሽት ላይ ጾታዊ ጥቃት የደረሰባቸው ሴቶች ታሪክ የሚያስደምጠውን የሬዲዮ መሰናዶ ትከታተላለች። ከጥቃቱ በኋላ ለፖሊስ የደረሰባትን መናገር ፈርታ ነበር። ለዚህ ደግሞ ጥቃት አድራሾቹ ለማንም ሰው ብትናገር በነፍሷ እንደሚመጡ ስለነገሯት እንደሆነ ታስታውሳለች። ይሁን እንጂ በመጨረሻም ዝምታዋን ሰብራ ወደ ሬዲዮ ጣቢያው መጥታለች። ዝም ያሉ ድምጾች የተሰኘው የሬዲዮ መሰናዶ በአካባቢው በሚደመጠው ጄ በተሰኘው ኤፍኤም ላይ የሚቀርብ ነው። ጾታዊ ጥቃት የደረሰባቸውን ሴቶች ታሪክ የምታቀናብረው ናንጂ ናንዳንግ ፋጢማን በማነጋገር ዝምታዋን እንድትሰብር አድርጋለች። ናንዳንግ የራሷን የሬዲዮ መርሃ ግብር በመቶ ሺዎች የሚቆጠሩ ሰዎች በየሳምንቱ እንደሚያደምጡላት ትናገራለች። በዚህ የተነሳም እጅግ ብዙ የስልክ ጥሪዎች የምታስተናግድ ሲሆን አንዳንዶቹም ዘግናኝ ጥቃቶች ናቸው ትላለች።
When they are telling me their problem, they feel like this is a safe space.
ግራቸውን የነገሩኝ በዚህ በመምጣታቸው ደህንነት ስለተሰማቸው ነው። አንዳንዴ እነዚህ ሁኔታዎች ስሜታዊ የምሆንበት ጊዜ አለ። አንዳንዴ ነገሮች ይጨልሙብኛል። አንዳንድ ጉዳዮች እንደውም ጤነኛ የሆነ ሰው አለ ወይ ሁሉ ያስብላሉ። ምክንያቱም ሰዎች በጣም በሚረብሽ ሁኔታ እንዳውሬ የሚሆኑበት ጊዜ ስላለ ነው።
አንዳንድ ታዲያ በሬዲዮ መሰናዶ ብቻ አታበቃም። ጥቃት የደረሰባቸው ሴቶች የህግ ከለላ ያገኙ ዘንድም ለዓለም አቀፍ ለሴቶች የሚቆሙ ጠበቆች ፌዴሬሽን ጋር አብራ ትሰራለች። ይሄ ምግባረ ሰናይ ተቋም በሷ ሬዲዮ መሰናዶ ላይ ለቀረቡት ሴቶች ነጻ የህግ አገልግሎት እየሰጠ ይገኛል። የተቋሙ ተወካይ ሜሪ ኢዛም ሁኔታው ቀላል አይደለም ይላሉ።
So somehow we encounter some delays. But you know our presence
የተጨናነቁ ነገሮች አሉ። በዚህ የተነሳ መጓተቶች ቢኖሩም በእንደዚህ አይነት ቦታዎች መገኘታችን በራሱ እጅግ ብዙ የሆኑ ስኬቶችን ይሰጣናል። ሰዎች ለፖሊሶች ስለ ችግራቸው ያመለክታሉ። ነገር ግን ፖሊሶቹ እንብዛም ትኩረት አይሰጧቸውም። ነገር ግን ልክ ለኛ ሲደወልና በጉዳዩ ላይ እኛ سنካተተበት ፖሊሶቹም ተስተካክለው ስራቸውን ይሰራሉ።
የፋጢማ ደፋሪዎች የተከሰሱ ሲሆን ፌዴሬሽኑ ጉዳዩ እየታየ ነው ብሏል። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የኮቪድ-19 ወረርሽኝ ተስፋፍቶ በነበረው የእንቅስቃሴ ገደብ ወቅት በናይጄሪያ እጅግ ብዙ ያስገድዶ መድፈርና ጾታዊ ጥቃቶች በመድረሳቸው 36 ሀገረ ገዢዎች ያስቸኳይ ጊዜ አዋጅ እንዲያውጁ አድርጓቸዋል። በዚህ የተነሳም እነዚህ ሀገረ ገዢዎች የወሲብ ጥቃት በሚፈጸሙ ሰዎች ላይ አጠቃላይ በሀገር አቀፍ ደረጃ ህግ እንዲወጣም እየጣሩ ይገኛሉ። ናንጂ ናንዳንግ በናይጄሪያ ጾታዊ ጥቃት ለደረሰባቸው ሴቶች መልእክት አላት።
ታሪኮቻችሁን ለኔ ንገሩኝ። ምን አይነት ጾታዊና ወሲባዊ ጥቃቶች እየተጋፈጣችሁ እንደሆነ ለኔ አጋሩኝ።
ባለስልጣናትም በኮቪድ-19 ወረርሽኝ ወቅት ጥቃቶች በሶስት እጥፍ መጨመራቸውን ይናገራሉ። ተመሳሳይ በኢትዮጵያም ምንም እንኳን ጎልቶ ወጣና ሁሉን ያማከለ ጥናት ባይሰራም የኮቪድ-19 በገባበትና እንቅስቃሴ ገደቦች በተጣሉበት ወቅት ከፍተኛ የሆነ የቤት ውስጥ ጥቃት በሴቶችና ህፃናት እንዲሁም ወጣቶች ላይ እንደጨመረ ይታወሳል። ቀደም ሲል ያነጋገርናቸው የስነ ልቦና ባለሙያ ዛሃራ ኮፍማን አስክ ዛሃራ በተሰኛው ገጻቸው ላይ ለነዚህ ወጣቶችና ሴቶች ድጋፍ ለማድረግ እየሰሩ ቆይተዋል። ኢትዮጵያውያን ሴቶች በኑሮ ውድነት፣ በጦርነት፣ በኮቪድ-19 ለተለያዩ ጭንቀቶች የተጋለጡ መሆናቸውን ባለሙያዎች ይናገራሉ። የተደራጀና እስከታች የወረደ የስነ ልቦና ድጋፍ መሰረተ ልማት እስኪዘረጋ ድረስም ማህበራዊ ትስስሮችና ችግሮችን ለታመኑ እንደ እምነት አባቶች ላሉ ሰዎች መጋራት ሁኔታዎች እንደሚያቀልም ይመከራል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አሁን ደግሞ አንድ የፈጠራ ባለሙያ ወጣት እናስተዋውቃችኋለን። ወጣቱ ይግራማቸው እሸቱ ይባላል። የአባይ ልጆች ወይም ናይል ኔሽንስ የተሰኘ አንድ መተግበሪያ ፈጥሮ የውጭ ጉዳይ ሚኒስቴር እየተገለገለበት መሆኑን ተናግሯል። በተጨማሪም ይግራማቸው የሌሎች አራት የፈጠራ ባለቤቶች ሲሆን በስራዎቹ ዙሪያ ከዮናታን ዘብዲዮስ ጋር ቆይታ አድርጓል።
ወጣት ይግራማቸው እሸቱ በወላይታ ሶዶ ዩኒቨርሲቲ የሶፍትዌር ምህንድስና መምህር ሲሆን የተለያዩ የፈጠራ ስራዎች እንዳሉት ይናገራል። ወጣት ይግራማቸው እሸቱ አሁን ስለሰራው አፕሊኬሽንና ሲያመው ገለጻ ሰጥቷል።
መተግበሪያው ነው የአባይ ልጆች ነው ያለው። የአባይ ልጆች ያለበት ምክንያት በመጀመሪያ ስንጀምሮ ሐሳቡን ስንጀምሮ ከዳሴው ግድብ ጋር በተያያዘ ነው። ስለዚህ የአባይ ልጆች ነው ያለው። ናይል ኔሽንስ ወይም የአባይ ልጆች ወይም ናይል ኔሽንስ ይባላል። ናይል ኔሽንስ ያልነው ላይክ በሂደት በተፋሰሱ አገር ያሉትን ምሁራንንም የማሳተፍ እቅድ አለ። ስለዚህ ናይል ኔሽንስ ያልነውም እነሱንም አንድ ላይ አባይ ልጆች ተሰባስቦ ቅድም በሎጎም ላይ እንዳሳየ ነው ሎጎአችን ሎጎም ላይ የሚያሳየው አንዱ መርህ አባይ ፍትሃዊ እይታን ካገኘ ለሁሉም በቂ ነው። ስለዚህ ፍትሃዊ እይታ እንዲፈጠር በአባይ ላይ ተጽዕኖ ማሳደር ነው። እኛ የራሳችንን ጥቅም ብቻ ሳይሆን የነሱ ነው። ስለዚህ አባይ ናይል ኔሽንስን ወደ ፕሌይ ስቶር ፐብሊሽ እናደርጓለን በቅርቡ። ለጊዜው በቴሌግራም ቻናል ነው ዲስትሪቢዩት እያደረግን ያለ ነው። ወደ ፕሌይ ስቶር ላይ በቅርቡ ፐብሊሽ እናደርጓለን።
እስካሁን ስለሰራቸውም የፈጠራ ውጤቶችም ተናግሯል።
ወደ እኔ ኤክስፒሪየንስ ከመጣን እኔ ወደዚህ በጣም ያው የተማርኩትም ሶፍትዌር ኢንጂነሪንግ ነው። ወደዚህም ኤግዛክትሊ መስራት የጀመርኩት ሁለተኛ ዓመት ባህርዳር ዩኒቨርሲቲ ነው የተማርኩት። ሁለተኛ ዓመት ጀምሮ ዩኒቨርሲቲው እዛው ያስቀረን ክረምት ላይ ያሰረን ነበር። ዴቨሎፕ እናደርጋለን፣ የተለያዩ ፕሮጀክቶች እንሰራለን እና ከዛ በኋላ በተለያዩ ጊዜያት በአገር አቀፍ ደረጃ አራት የሚሆኑ የፈጠራ ውድድሮችን አሸንፌያለሁ። በአንደኝነት በኦል አፍሪካን ቱራድሪ አሸንፌያለሁኝ። ከዛም በተጨማሪ ፓተንቶች፣ የተለያዩ ፓተንቶች አሉኝ በስሜ የተመዘገቡ ፕሮጀክቶች እሰራለሁ። አሁንም ለግል ድርጅቶችም ሶፍትዌር ዴቨሎፕ አደርጋለሁ። ለተለያዩ ድርጅቶች፣ ለግል ድርጅቶች፣ ለመንግስት መንግስታዊ ለሆኑ ድርጅቶችም በቅርቡ የምንጀምረውም ከኢትዮጵያ ስፔስ ሳይንስ ጋር የምንሰራው የመረጃ መተንተን ከሳተላይቷ የተሰበሰበውን ዳታ ወደ 37.2 ቴራባይት ዳታ ሰብስባለች። ያንን ዳታ በአርቲፊሻል ኢንቴሊጀንስ የመተንተን ስራንም ጨምሮ እነ ብዙ ስራዎችን ፕሮጀክት በምርምር መልኩም በወላይታ ሶዶ ዩኒቨርሲቲ ስር በሚወጡ የምርምር ስራዎች ስርም እሰራለሁ። ለዩኒቨርሲቲውም ዴቨሎፕ አደርጋለሁ።
የአባይ ልጆች ወይም ናይል ኔሽንስ የተሰኘውን አፕሊኬሽን ሲሰራም አላማው ምን እንደነበረም ገልጧል።
የመጀመሪያው ሶፍትዌር የሰራ ነው ስታንድ አለው ወይም ለብቻው የሚሰራ መረጃዎችን እየሰበሰበ ከዛ በአርቲፊሻል ኢንቴሊጀንስ መተንተን የሚችል ነው። በጣም ብዛት ያለው ከ13.8 ቢሊዮን በላይ ፐብሊክ ትራንዛክሽን ተካሂዷል በዳሴው ግድብ ላይ። ይህንን የዳታ በሰው ኃይል መተንተን አይቻልም። ስለዚህ በአርቲፊሻል ኢንቴሊጀንስ አማካኝነት ቢተነተንም ምን ተቸገርን? ለዚህ ሁሉ ምላሽ ታዲያ ማን ይሰጣል? ለዚህ ሁሉ እንደምታውቀው በሐሙስ በውጭ ጉዳይ ሚኒስቴር በቃል አቀባይ በኩል የኢትዮጵያ ጉዳይ አንዳንድ መግለጫዎች ይሰጣሉ። ግን ይሄ በዛ መልኩ አይቻላሉ። ያ ሁሉ መረጃ፣ ያ ሁሉ ጉዳይ አይቻላሉ። ቀን በቀን ነው፣ በየሰዓቱ ነው፣ በየሰከንዱ ነው የሐሰት መረጃዎች ፋብሪኬት ይሆናሉ። ስለዚህ ይህንን እንዴት አድርገን ነው መቀልበስ የምንችለው የሚለውን ስናስብ ሁለተኛ ስትራቴጂ ነው የጀመርነው። ስለዚህ ዲጂታል ዲፕሎማሲ ለመስራት ስትራቴጂ ያስፈልጋል፣ ሰዎች ያስፈልጋሉ፣ ቴክኖሎጂ ያስፈልጋል። ቴክኖሎጂውን እንትን ካልን በኋላ ስለዚህ ለምን በከፍተኛ ትምህርት ተቋማት የሚገኙ የምሁራንን አናስተሳስርም? ስለዚህ አስተሳስረንም ምን መሆን አለበት? ዲፕሎማሲው በእውቀት የተመራ መሆን አለበት። የህግ ጉዳይ ከሆነ ክፍተቱ የህግ ባለሙያ ትናንት ሰጥቶ አጣቅሶ እንዲያቀርብ፣ የመሀንዲስ ወይም የምህንድስና ባለሙያ ከሆነ ምህንድስና ጉዳይ ላይ ከሆነ ችግር የተፈጠረ ምህንድስና እነዚህ ነገሮች አርብና ደግሞ በስሩ ደግሞ የሚመሰረተው ከዛ በምሁራኑ ስሩ የሚመሰረተው የዲጂታል ሰራዊት ወይም ዲጂታል አርሚ የምንለው እነዚህ በእነሱ ስሩ ነው። ከነዛ ምሁራን በታጠቁት መረጃ የኢትዮጵያን እውነታ ለዓለም ማስረዳት እንዲችሉ የሚያስተሳስርና መረጃዎችን መተንተን የሚያስችል ሶፍትዌር ነው። በአጠቃላይ
አሁን ስለሰራውና በኢንሳ ማረጋገጫ ተሰጥቶት የውጭ ጉዳይ ሚኒስቴር የተጠቀመ የሚገኘው ይህኛው አፕሊኬሽን ስለ ስኬታማነቱ ተጠይቆም ይህንን ብሏል።
አሁን አማራጭ ለስኬታማነቱ አንዱ ፒላር ነው ብዬ ማስበው አማራጭ የለንም። ሌላ አማራጭ ያለን አማራጭ ኢትዮጵያን ዲፌንድ ለማድረግ ሁሉንም ዜጋ ማሰለፍ መቻል ነው እና ሁሉንም ዜጋ ማሰለፍ መቻል በምሁራን ደግሞ መረጃዎችን ወይም አርሚውን ደግሞ ወይም ዲጂታል አርሚውን በመረጃ ማሰልጠን ነው። ስለዚህ ውጤታማ እንደሚሆንም አሁን ያለው ተነሳሽነትም ያሳያል። በተለያዩ አሁን ኦልሞስት ከዚህ በኋላ ሁሉም ዩኒቨርሲቲ ላይ የራሱ ሴንተሮች ይኖሩታል። በዋናነት በውጭ ጉዳይ ሚኒስቴር ስር አንድ ሄድ ኦፊስ ይኖራል። ስለዚህ ከዛ እየተነሳ እዛ ሴንትራል ላይ የአናሊቲክስ ይሰራል፣ ያሉት ክፍተቶች እንትን ይደረጋሉ እና ያለው ተነሳሽነት አሁን ዛሬም ያየኸው ነው፣ የተገኘውን ህዝብ ብዛት ያየው ነው። ሌሎችም ጋር ያላቸው አቀባበል በጣም ጥሩ ነው። እየተመዘገበም ያለው ህዝብ ብዛትም ጥሩ ነው። እኛ በዚህ አመት በ2014 መጨረሻ ላይ ወደ 500,000 ሰው ወደ አርሚ አስገብተን ካምፔን አሁን አንድ ካምፔን ሲነሳ እነዚህ ሁሉ ሰዎች አት ኤ ታይም በአንድ ጊዜ የኢትዮጵያ ድምጽ የሚሆኑበት ለኢትዮጵያ አድቫንቴጅ ለኢትዮጵያ መልካምነት የሚታገሉ ይሆናሉ።
ዮናታንንና እንግዳውን እናመሰግናለን። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን የአሜሪካ በኢትዮጵያ አምባሳደር ፍጹም አረጋ ተናግረዋል። ይህንና ተጨማሪ ጉዳዮች የተነሱበትን መድረክ የተከታተለው ሀብታሙ ስዩም ተጨማሪ አለው።
በጋዜጣዊ መግለጫው ላይ በጉልህ ከተነሱት ነጥቦች መካከል አንዱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያን ወቅታዊ ሚና ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ትውልድ ኢትዮጵያኑ ከቀደሙት ዓመታት በተሻለ ሁኔታ ተፈጥሯዊና ሰው ሰራሽ ችግሮች ለተፈራረቁባት ትውልድ አገራቸው የቸሩትን ድጋፍ፣ ከዩናይትድ ስቴትስ ጋር ያለው ግንኙነት የተሻለ እንዲሆን ለማስቻል ያደረጉትን ህዝባዊ የዲፕሎማሲ ሚና አውስተዋል።
ኢትዮጵያና ትውልድ ኢትዮጵያን የታህሳስና ጥር የፈረንጆች አዲስ ዓመት ተከትሎ የሚኖረው ዝግ ኢትዮጵያን እንዲጎበኙ ግሬት ሆም ካሚንግ በሚል በጠቅላይ ሚኒስትር አብይ የቀረበላቸውን ጥሪ አክብረው በከፍተኛ ቁጥር ወደ ኢትዮጵያ ገብተዋል። ይህም በሀገራችን ከኮቪድና ከጦርነቱ ጋር ተያይዞ የተቀዛቀዘውን የቱሪዝም ኢኮኖሚ በማንቃቃት ከፍተኛ ድርሻ አበርክቷል። ግንባር ድረስና የተጎዱ ወገኖቻችን ዘንድ በመሄድ ጭምር ሰራዊታችንን፣ መላ ጸጥታ ኃይላችንን፣ ህዝባችንን ከጎንህን በዚህ ጊዜም አለው በሚል ሞራል ሆነው አነቃቅተውታል። እስካሁንም ያልተመለሱ እንዳሉ እናውቃለን። መድኃኒትና የተለያዩ የህክምና ቁሳቁሶችንም ይዘው በመሄድን አስተባብረው በመላክም ጭምር አስተዋጽኦ አበርክተዋል።
ትውልደ ኢትዮጵያን ፈር በያዘ መልኩ ድጋፎቻቸውን ለሚሹ ዜጎች ያደርሱ ዘንድ ከዛሬ 3 ዓመት ወዲህ ከተቋቋሙ ድርጅቶች መካከል አንዱ ኢትዮጵያ ዲያስፖራ ትረስት ፈንድ የተባለው ነው። ተቋሙ በመላ ዓለም ከሚኖሩ ኢትዮጵያን ከ8 ሚሊዮን ዶላር በላይ በመሰብሰብ የሀገሪቱ ህዝቦች ለገጠማቸው ክፉ ቀናት መውጫ እንደዋለ ተነግረዋል። በቅርቡ ደግሞ በጦርነት ምክንያት የወደሙ ትምህርት ቤቶችን እንደ አዲስ ለመገንባት ያለውን እቅድም አጋርተዋል። አቶ የንጉ ተስፋዬ የተቋሙ አማካሪ ምክር ቤት አባል ናቸው።
አንድ ለኢትዮጵያ ቋሚ የሆነ ነገር ማድረግ አለብን የሚታይ ነገር እና ምን እንስራ የሚለውን ነገር ቦርድ በተወሰነ ጊዜ ውስጥ በአንድ ሳምንት ውስጥ ውሳኔ ውስጥ ገብተን ለምን ኤጁኬሽን ላይ ፎከስ አናደርግም የሚል ነገር ኤጁኬሽን ሚኒስትሩን ኮሚኒኬት አድርገን ውዝን አማንዝ ታይም ውስጥ ብዙ ነገር ቀን ለሊት ስንሰራ ቆይተን ሚኒስትር ኦፍ ኤጁኬሽንም ለማመስገን ሞክረው ይህንን አይዲያ ስንሰጣቸው ቶሎ ነው ፕሮፖዛል አዘጋጅተው የሚሰሩ ትምህርት ቤቶች አሉ። ስታንዳርዳቸውን የጠበቁ ትምህርት ቤቶች ሊሰሩ የሚችል ነገሮች አሉ። ከነ ዲዛይኑ፣ ከነ ፕሮጀክቱ፣ ከነ ምኑ ፕሮፖዝ አድርገው ለእኛ በጥሩ ጊዜ ተነራንድ አድርገው ሲያቀርቡልን ከነ ኮስቱ ሁሉ ብሬክ ዳውኑ ነበር እና ያንን ይዘን ለቦርዳችን አቅርበን በዛ መሰረት ምን ያህል ገንዘብ ልናወጣ እንችላለን ከቦርዱ ተነጋግረን ወደ 3 ሚሊዮን ዶላር አሎኬት አድርገን እነዚህ ትምህርት ቤቶች ምን ያህል ትምህርት ቤት ሊሰሩ ይችላሉ ሲባል 4 ትምህርት ቤቶች ያህል ሊሰሩ ይችላሉ የሚለውን ሚኒስትር ኦፍ ኤጁኬሽን ሬኮመንድ ባደረገው መሰረት ከእነሱ ጋር በመነጋገር 4 ትምህርት ቤቶች ለመስራት ተነጋግረን ወስነናል። እነሱንም 4ቱ ትምህርት ቤቶች የፈረሱት ኤያ ላይ ትምህርት ሚኒስትሩ ሬኮመንድ ባደረገው መሰረት 4ቱ ትምህርት ቤት ለመስራት ወስናል። 2ቱም በአማራ፣ 2ቱም በአፋር ክልል ለማለት ነው። እነዚህ ትምህርት ቤቶችም እያንዳንዳቸው ኮታቸው ወደ 38 ሚሊዮን የኢትዮጵያ ብር ፈጃሉ። እያንዳንዱ ትምህርት ቤት 38 ሚሊዮን የኢትዮጵያ ብር ፈጃል። ጠቅላላ ባሮ 150 ሚሊዮን ኢትዮጵያ ብር ገደማ ይሆናል ማለት ነው። ይህ ማለት ምንድን ነው? ወደ 3900 ገደማ ተማሪዎች በትምህርት ቤቱ አኮሞዴት ያደርጋል።
ተቋሙ በ93 ሀገራት ከሚኖሩ 26344 ግለሰቦች ባገኘው ልግስና የሰራቸውን ተግባራት ባወሳበት ወቅት ያሰባሰበው ገንዘብ በውጭ ሀገራት ከሚኖሩ ከ1 ሚሊዮን ከሚልቁ ትውልደ ኢትዮጵያን ቁጥር አንጻር አናሳ መሆኑ ተጠቅሶ ጥያቄ ቀርቦለታል። በበጎ ፍቃድ በቀን $1 ለማዋጣት የተስማሙ ሰዎች ቁጥር የሀገር ውስጡን ፖለቲካ ሙቀት ተከትሎ ሲጨምርና ሲቀንስ መቆየቱን ያነሱት የፈንዱ የቦርድ ሰብሳቢ አቶ ገብርኤል ንጋቱ የገጠሙ ችግሮችን ባብራሩበት ወቅት ተቋሙን በተመለከተ ያሉ የአረዳድ ችግሮችና መፍትሄዎቻቸውን አመላክተዋል።
ይህ የመንግስት ተቀጥዬ አይደለም። አይ ቲንክ ለመንግስት መስጠት የሚፈልግ ሰው ለክቡር አምባሳደሩ ማቋቋሙት ፋንድ መላክ ይችላል። ይሄ ኢንዲፔንደንትሊ ግን ለኢትዮጵያ የሚል ነው። ሌላው ቅድም ስለ ዲማንድ እንደው እንችን ያልኩት ምንድን ነው? ጥያቄው በዛበት። አይ ቲንክ እያንዳንዳችን እዚህ አካባቢ አሁን 3-4 የተለያየ ፋንድ የተለያየ ኮዝ እንደግፋለን። ለትምህርት ቤት፣ ለጤና፣ ትውልድ ቀየ ተጠቅቶ እሱን ለማቋቋም እና የሰውም ያሰጣት እንትን ዝቅ ብሎ አይደለም። ግን ያ ገንዘብ ተከፋፈለ። አሁን ዊች ሳይ ዞሮ ዞሮ ኢትዮጵያ መግባቱ ነው። በኢዲቲፍ ገባ፣ በዚህ ገባ፣ በዛ እኛ ብዙ ቢገባ ደስ ይለናል። አካውንት እናደርግበታለን ምናምን ግን ዋናው ሞስት ካለ እናንተ ምንድን ነው ሰው ኢትዮጵያን እንዴት መርዳት ይችላል? እንዴት እንትን አልበለም ብዙ የተመቻቸ ኢዲቲፍ ሌሎችም አሉ። እንትን ውድድር ውስጥ አይደለንም ያሉ ነው። ለእነሱ አትስጡ ለእኛ ስጡ የሚል ነገር የለም። ለኢትዮጵያ ስጡ በፈቀዳችሁት መንገድ።
በዩናይትድ ስቴትስ ውስጥ የሚገኙ ትውልድ ኢትዮጵያንና ኤምባሲው በወቅታዊነት የተጋፈጧቸው ችግሮችም ተነስተዋል። የኮቪድ-19 ቫይረስ፣ በሚኔሶታና ሎስ አንጀለስ የነበሩ ቆንስላዎች መዝጋት በኤምባሲው ነባር አሰራሮች ላይ የፈጠሯቸው ጫናዎችም ተወስተዋል። የተሻለ አሰራር ለመትበር ጥረት እንደሚደረግ አምባሳደር ፍጹም ተናግረዋል። ጋዜጣዊ መግለጫው ያተኮረበት ሌላኛው ነጥብ በኢትዮጵያና ዩናይትድ ስቴትስ ወቅታዊ የዲፕሎማሲ ግንኙነት ደረጃ ላይ ነው። ዩናይትድ ስቴትስ በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ከኢትዮጵያ መንግስት ጋር ያላት ግንኙነት ሻክሮ ሰንብተዋል። ጦርነቱን ተከትለው በተፈጸሙ የሰብአዊ መብት ጥሰቶች፣ የሰብአዊ ድጋፍ ስርጭት መስተጓጎልና ለግጭቱ ሰላማዊ ልባት ለማግኘት ተገቢው እርምጃ አልተወሰደም በሚል ዩናይትድ ስቴትስ ፖለቲካዊና ኢኮኖሚያዊ ቀባዎችን በኢትዮጵያ ላይ አከታትላለች። ከነዚህ መካከል አንዱ ኢትዮጵያ ከቀረጥ ነጻ ምርቶቿን ወደ ዩናይትድ ስቴትስ ለማስገባት ከሚያስችላት የአፍሪካ እድገት እድል ድንጋጌ ወይም አጎዋ አባልነት መሰረዟ ነው። አምባሳደር ፍጹም ይሄ ውሳኔ የፈጠረውን ጫና እንዲያብራርተዋል።
የአጓ ድል መታጣት አንድ የአዋሳ ኢንዱስትሪ ፓርክ ምሳሌ አስቼ ብሄድ እስከ 30 ሺህ የሚሆኑ ሰራተኞች ያለበት ነው የአዋሳ ኢንዱስትሪ ፓርክ። እዛ ውስጥ የተመረቱ እና ወደ አሜሪካ ገበያ የሚገቡ ሙሉ ልብሶች፣ ቲሸርቶች፣ የተለያዩ አይነት አልባሳቶች በስፋት አሉ። እዚህ ሀገር የሚመጡ ጫማዎችም እንደዚሁ ከቦሌ ለሚሆኑ ፓርኮች። ባለፈው ሳምንት ከኮስኮ እና ችልድረን ፕሌስ የሚባሉ የአሜሪካ ገዢ ኩባንያዎች ኢትዮጵያ ውስጥ ለእነሱ ከሚሸጡ ኩባንያዎች ጋር ከተወካዮቹ ጋር ውይይት ነበረ። አጓ የማይነሳ ከሆነ ከእነሱ መግዛታችን መቀጠል እንቸገራለን የሚል ነገር እያነሱ ነው። በኢትዮጵያ ህገ መንግስትም ሆነ በአፍሪካ ቻርተር፣ በአሜሪካም ህገ መንግስት ሆነ በዩኤን ቻርተር ደረጃ ተቀባይነት የሌለውን ነገር ያንን በመመከታችን በዚህ መልክ እንደገና ተጎጂ ላይ ማዕቀብ መጣል ስህተት ነው ብለን ስንሟገት ነበር። አሁንም ስህተት ነው ነው።
በቅርቡ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን የጠቀሱት አምባሳደሩ ዩናይትድ ስቴትስ በተለያዩ መስኮች እያደረገቻቸው ያሉ ሰሞነኛ ድጋፎችን ለማሳያነት ጠቅሰዋል።
የአሜሪካ መንግስት ባለፉት ሶስት ወራት በሚሊዮን የሚቆጠሩ የኮቪድ ክትባቶችን እያበረከተ ከመሆኑ በተጨማሪ ባለፈው ሁለት ሳምንት እንደዚሁ በቀጥታ ለሶስት ክልሎች ድጋፍ የሚሆን ከ400 ሚሊዮን የአሜሪካን ዶላር በላይ የሚሆን የገንዘብ ድጋፍ አድርጓል። ይህም የተፈናቀሉ ወገኖችን፣ የተጎዱ ወገኖችን ወደ ማምረት ስራ እንዲገቡ፣ ኑሯቸው የተመሰቃቀለባቸው እንዲስተካከል በማድረግ ላይ ያለመን እንደሆነ በቅርብ ከመንግስት ጋር እየተሰራ ያለ መሆኑን በዚህ አጋጣሚ ለማንሳት ፈልጋለሁ። ይህም ያለምንም ሌላ ተጽዕኖ በሰብአዊነት እንዲቀጥል የማበረታታት ስራችንን አጠናክረን መቀጠል ይኖርብናል። እነሱ የሚያነሷቸው ጉዳዮች እኛም ራሳችን እንደ መንግስት ኃላፊነት እንዳለበት መንግስት እንዲስተካከሉ የምንፈልጋቸው ናቸው። አንደኛው ከምግብ አቅርቦት ጋር በተያያዘ የተነሳው ነው። ሁለተኛ ከሰብአዊ መብት ጋር ነው። ሶስተኛ ከጦርነቱ ማቆም ጋር በተያያዘ የተነሳው ነው። እነሱ ሶስቱም ላይ ያለው ሂደት በአንድ ጊዜ የሚያልቅ ሳይሆን በትክክለኛ ትራክ ላይ የገባ በመሆኑ ይህን በማየት ይህንን ቀባ ማንሳት ይኖርባቸዋል በሚል ነው እየተወያየን ያለ ነው።
የከፋ የዜጎችን ሞትና ንብረት ውድመት ያስከተለው የኢትዮጵያ ውስጥ ጦርነት አብቅቶ ሰላም ይሰፍን ዘንድ ፍላጎቷን በተደጋጋሚ የገለጸችው ዩናይትድ ስቴትስ ከሰሞኑ አዲስ ልዑክ ወደ ኢትዮጵያ መላኳ ይታወሳል። አዲሱ ልዩ ልዑክ ዴቪድ ሳተርፊልድ እና የውጭ ጉዳይ ስራ ቤቱ የአፍሪካ ጉዳይ ተጠባባቂ ጸሐፊ ሞሊፊ ወደ ኢትዮጵያ ከሰሞኑ ማቅናት የሀገሪቱ ባለስልጣናት የአየር ጥቃትና ባላንጣነትን በመግታት የሰላምን ወቅታዊ ድል እንዲጨብጡ፣ የፖለቲካ እስረኞችን እንዲፈቱ፣ የሰብአዊ ድጋፍ የሚሰራጭበትን መላ እንዲመቱ መጠየቅን የመሰሉ ዓላማዎች እንዳሉት ተነግረዋል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ቀጣይ ደረጃ ግልጽ ባይሆንም በሀገሪቱ ያለው ጦርነት መራዘምና ማጠር በሀገራቱ መጻኢ ግንኙነት መልክ ላይ ተጽዕኖ እንዳለው ተንታኞች ሲናገሩ ተሰምተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ለምሽቱ የያዝናቸው መሰናዶች ይህን ይመስሉ ነበር። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።